ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 14 ቀን 2015 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ የካቲት 14 ቀን 2015 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበ ሀተታ እናሰማለን። በመጨረሻም ዘረኛው አገዛዝ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጣልቃ ገብቶ የነበረበትን ሁኔታ የሚዳስስ ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ከተፈጠረው ውዝግብ ጋር በተገናኘ አገዛዙ ቤተክርስቲያኒቱን የማፍረስ የቆየ ድብቅ ዓላማ እንዳለው በግልጽ ታይቷል። አገዛዙ በጻፈው መጽሐፍ ሃይማኖትን መቆጣጠር አገር መቆጣጠር ነው እንዳለ የሚታወስ ሲሆን ዛሬም ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን እንዲሁም የሙስሊሙን እምነት በመከፋፈልና እዚያ ውስጥ ደግሞ እጁን አስገብቶ የተለያየ ፖለቲካዎችን በመሳተፍ ተጠምዷል። በኢትዮጵያ ከቅርብ ጊዜ ወዲህ ችግርና አደጋ በተፈጠረ ቁጥር የፖለቲካ ስርዓቱ ምንነትና ዓላማን በተመለከተ ጠንካራ ጥያቄ ሲነሳ ይስተዋላል። አንዳንዴም አገር የሚመራው ኃይል መራበታለ ብሎ ካስቀመጠው መስመርና አቅጣጫ ውጭ ራስን በገቢር ከመግለጹ ጋር ሲያያዝ እንደ አንድ ተራ ሽፍታ ከዛም ባነሰ መልኩ እየተገለጸ ነው። አገዛዙ ወጥ ርዕዮተ ዓለማዊ ማንነት እንደሌለው የገለጸበት አጋጣሚ የሚታወስ ነው። በየመንገዱ አገራዊ መንገራጭ በተፈጠረ ቁጥር ግን አስተዳደሩ ሊፈጥራት የሚፈልጋት ኢትዮጵያ ምን አይነት ናት የሚል ጥያቄ ይነሳል። ኮሎኔሉ ዓላማዬም ግቤም የበለጸገች ኢትዮጵያን መፍጠር ነው ቢልም እንኳን ኢትዮጵያን ከማበልጸግ ይልቅ እያፈረሳት ነው የሚለው ከባድ ትችት ተከስቷል። በብልጽግና ዘመን ኢትዮጵያ በግጭትና ለመረጋጋት ውስጥ ወድቃ ከመዘፈቋ ጋር በተገናኘ አገዛዙ ሀገሪቱን ወዴት እየወሰዳት ነው የሚለው ጥያቄ ሆኗል። ብዙዎች ብልጽግና የራሱ የሆነ ፍልስፍና ወይም የስነ መንግስት እሳቤ ለመፍጠር በቅጡ ያልበሰለ እያልበቃ ይሉታል። በግርግር ነው የመጣው ደግሞ ከኢህአዴግ ነው። ከኢህአዴግ በመውጣቱ ደግሞ ስርዓቱ የኖረበት ስለሆነ የኢህአዴግን የፈላጭ ቆራጭነት ስርዓት ዛሬም በብልጽግና አጠናክሮ ቀጥሏል። ሆኖም የኖረበትን ስርዓት ሪፎርም አደርጋለሁ ብሎ መነሳቱ የሚታወስ ነው። መደመር የሚባል ፍልስፍና ይሆን ርዕዮተ ዓለም ግራ በሚያጋባ መልኩ አመጥቶ እንደ ወንጌል ሰበከ። ይህ ሂደት በወቅቱ የማንቂያ ንግግር ካልሆነ በቀር በቅጡ የታሰበበት የፖለቲካ የኢኮኖሚ የማህበራዊ ትልሞችን መተግበር የሚያስችል ፍልስፍና ወይም ርዕዮተ ዓለም የለውም። አገዛዙ የሚዳሰስ የሚጨበጥ እጅና እግር ያለው ርዕዮተ ዓለምም የለውም። ሁሉንም አጋጣሚ በመጠቀም ስልጣኑን ማራዘም መጀመሪያ በዲሞክራሲ ግንባታ የበላይነት በማንበር መካከል ሲዋልል የነበረ የቆየ ነው። በሂደት ግን ህብረ ብሔራዊ ኢትዮጵያ ሳይሆን ኦሮሞ የሆነች ኢትዮጵያን ለመፍጠር አንድ ጽንፍ ይዞ የግንጠላ ዓላማን አንግቦ ሲንቀሳቀስ ታይቷል። ሁሉንም ነገር የመጠቅለል የመውረር የመንጠቅ አባዜም ተጠናውቶታል። የቀደመው የኢህአዴግ ወያኔ ወይም የትግራይ የበላይነት አጀንዳ በሰጉን ለማስፈጸምም ተግቷል። የአሁኑም በተመሳሳይ ኦሮሞ የበላይነትን ለማስፈን እየተጋ ነው። ለሺ ዘመናት ረግጠው የቆሙ ተቋማትን እየናጠ በዚያ ቀውስ ውስጥ አዲስ ውርስ እያስቀመጠ መሄድ ፈልጓል። አገዛዙ በህዝቦች የለውጥ ጥያቄ መስዋዕትነት ተንጠልጥሎ ስልጣን በመያዝ ለውጡን ጠልፏል። የሚለው ክስ ከሁሉ ቀድሞ ሲነሳ ቆይቷል። የዲሞክራሲ ሽግግሩ ትርጉም ባለው መንገድ መምራት አቅተታል እንዲሁም የዲሞክራሲ ፍራስ ግንባታውን አስተናክሏል ሲባልም ነበር። ይህ ደግሞ በአጠቃላይ የህዝቡን የዲሞክራሲ ለውጥ ተስፋ አምክኖታል። ኮሎኔሉ የፈጠረው መንግስታዊ ፍራስ ባገኘው አጋጣሚ ቀዳዳ ስልጣኑን ለማቆየት የሚችልባቸውን ቀዳዳዎች የሚጠቀም እንጂ ሰላቂ አገራዊ እቅድም ሆነ ግብ የለውም። የስልጣን ዕድሜውን ለማራዘም ደግሞ የፖለቲካ መሰረቱን ከአንዱ ወደ ሌላው ማፈራረቅን ይጠቀማል ሲሉም ወንጅለውታል። የፖለቲካ ኃይል ወደ ያለበት በየጊዜው በየወቅቱ በማዝነም ወንበሩን ተቆናጥጦ መቆየት የፖለቲካ ታክቲኩ ነው። በሌላ በኩል የብልጽግና መንግስት ለስልጣኑ ለወንበሩ እስከተጠመው ድረስ የቀውሱ አዙሪት በመፍጠር ህገወጥነት ፍራት አልበኝነት እንዲነግስ ያደርጋል። የቀድሞ ነገስታት እየዋደሰ ኢትዮጵያዊነትን አለቅጥየታበ ኢትዮጵያን ወደ ቀድሞ ገናነት ትመለሳለች አንተ ተፈርሳለህ በሚል እዚግባ በማይባል ፕሮፓጋንዳ ኢትዮጵያ አትፈርስም የሚል ትርክት ይዞ መጥቷል። ይህ ደግሞ የቀደመው የኢትዮጵያ ታሪክ የበደል ታሪክ ነው ከሚሉ ፌደራሊስቶች ጋር አጋጨው። የትግራይ ጦርነትም ይህን መሰል አሃዳዊ ትርክት አንዱ መነሻ ነው። ነገር ግን ከውስጥም ከውጭም ሲላተም ተገዶ ወደ ፌደራላዊ ቆመ ነው ተመልሷል። ስራቱ የሚፈልገው ስልጣን ነው ተራማጅ ነኝ ቢልም በየወቅቱ ይጠቅመኛል ከሚለው ጋር የማበር ታክቲክ አለው። ይህ ስትራቴጂካዊ እቅድ ኖሮት ሳይሆን ስልጣኑን በማንኛውም መንገድ ለማቆየት ካለው ፍላጎት የሚመነጭ ነው። አገዛዙ እንደ ኢህአዴግ ያንድ ወገን የፖለቲካ የበላይነትን ለማስፈን ብቻ ሳይሆን በስልጣን ሲል ከአንድ ወደ ሌላው የድጋፍ መሰረት የሚለዋወጥ ነው። እንዳንድ ተራ ጨፍላቂ ወይም ሌባ አንድን አካባቢ በመዝበር የሆነ ነገር ሰርቆ እንደሚወጣ ሁሉ አገዛዙም ኢትዮጵያን እርስ በርሶ በማጋጨት የሚያገኘው ትርፍ እንዳለም ይገለጻል። አህዳዊ የሚባለው ኃይል አንዲት ኢትዮጵያን መፍጠር ያለማል። ህገ መንግስቱን ይጠላል፣ መሻሻል የማይቻል ነው ይላል። ፌደራል ስርዓቱን ይቃወማል፣ አማርኛ ተናጋሪና ኦርቶዶክስን የበላይ ለማድረግ ይተጋል በማለት ይኮንነዋል። ትንቅንቅ በዚህ ትንቅንቅ መካብል ጽግና መውደቁም የሚጠቅሱ ታዋቂዎች አሁን አገዛዙ በእነዚህ መጓተት መካከል ወዴት እንደሚያዘነብል ግራ መጋባቱን ያሰምሩበታል። አገዛዙ አንድ ወገን እጠቅማለሁ ወይም አስደስታለሁ በማለት እንደቀደመው ኢህአዴግ አይነት ስህተት እየፈጸመ ነው። አሁን ያለው የብልጽግና አገዛዝ ራሱን የኦሮሞ ጠበቃ ሆኖ ለመታየት ቢጠጣርም ህዝቡ ግን እንዳልተቀበለውና ካንኖር በላይም አሁን እኛ እርስ በርሳችን እንድንባላ እንድንገዳደል መንገድ እየከፈተ ነው፣ አብሮን ከኖረው ህዝብ ጋር እያጋጨ ነው ሲሉም ኮንነውታል። የኦሮሞ ህዝብ ጠቀምኩ እያለ የህዝቡን እሴት እየናደ አንድነቱንም እያፈረሰ ይገኛል። ይህም ወለጋና የተለያዩ አካባቢዎች ላይ ተጠቃሽ ናቸው። አሁን ያለው አገዛዝ በቀውስ ለመነገድ የሚፈልጉ ጥቂት ጠባብ ሴረኛ ኃይሎች ስብስብ ነው በማለት በርካቶች አንቂዎች ይገልጹታል። ይህ የብልጽግና አካሄድ ደግሞ በሌሎች የኢትዮጵያ ህዝቦች ዘንድ አገር እንዲህ ነው እንዲህ የሚመራው የሚል ጥያቄም ይፈጥራል። በብልጽግና ዘመን በየዕለቱ በህዝቦች መካከል ያለው ቅራኔ እያደገ እንደሚገኝ ይጠቀሳል። የአገዛዙ የፖለቲካ አካሄድ ታማኝነቱ ጥያቄ ውስጥ እየገባ ሲሆን፣ አስተዳደሩ በራሱ ውስጥም ቢሆን አንድነቱን አስጠብቆ መዝለቁ እንደሚያጠራጥር፣ ይህ ደግሞ በሰራዊቱም ሆነ በሲቪል ሰራተኛው ውስጥ ያለው ቅሬታ ገንፍሎ በስርዓቱ ላይ አደጋ ሊፈጥር እንደሚችል ይጠቀሳል። ይህን አይነት አደጋ ለማስቆም እኩልነትን ማለማመድ ፍላጎት በግድ ከማስፈጸም መቆጠብ አስፈላጊ መሆኑን ያሰምሩበታል። አመራሩ ስትራቴጂካዊ እቅድ ኑሮት የጋራ ሰላም የጋራ ልማትን አልሞ የሚንቀሳቀስ ኃይልም እንደሌለ በግልጽ ታይቷል። የሚነካካቸው ነገሮች በሙሉ የረጅም ጊዜ ስትራቴጂካዊ እቅዶች መሰረት ያደረጉ አይደሉም። አንድ ነገር ያመጣና አጨናንቆ ወጥሮ ፍላጎት ያለውን አሳክቶ ሌላ ነገር የሚሄድ ኮሎኔሉ አንድ እግሩን ቤተ መንግስት የለውን ቤተ እምነት በማድረግ የፖለቲካ ንግዱን ቀጥሎበታል። የኢትዮጵያ መዳኛ በሃይማኖትና በፖለቲካ መካከል እርቅ መፍጠር ነው በማለት አገዛዙ የኢትዮጵያ ነባር ማህበራዊ መሰረቶችን ማናጋቱንና ትውፊትና ደግማ ቀኖናዎችን ባህሎችን ሁሉ እንዲበረዙ በማድረግ አደገኛ ጉዞውን አጠናክሮ ቀጥሏል። መንግስታዊ ጥቃቱን አጠናክሮ በተለያዩ የሀገሪቱ ክፍሎች መቀጠሉን በርካቶች እያነሱት ነው። በተለይ መንግስት በኦርቶዶክስ ተዋህዶ ላይ የጀመረውን ጥቃት አላቋረጠም፣ ስልት ነው የቀየረው እንጂ የሚሉት አማኞቹ ሰራተኞች ጥቁር ለብሳችሁ ለምን መስሪያ ቤት ገባችሁ ተብለው ሙሉ በሙሉ ከስራ ገበታቸው እንዲባረሩ ሆኗል። ጥቁር ምዕመናኑ እንዲለብሱ ውሳኔ ያስተላለፈው ሲኖዶስ ሲሆን አገዛዙ አዋጅ መመሪያ ብሎ የህግ አካል እንደሚያደርገው ሁሉ ሲኖዶስ ሲያውጀውም የእምነቱ አካል ሆኗል። አገዛዙ ጥቁር አትልበሱ ብሎ ሲከለክል ሲያባርር እያጠቃ ያለው ሃይማኖቷን እና በስሩ ያሉ አማኞችን እንደሆነ በግልጽ ሊታወቅ ይገባል። ይህ ጥቃት በሲኖዶስ ላይ ረገብ ያለ ቢመስልም በአማኞች ላይ ግን አሁንም ቀጥሏል። የተያዘው እየነጠሉ ማጥቃት ሲሆን ጥቃቱ ደግሞ መንግስታዊ ነው። የተወገዘውን ቡድን ያደራጀው ሲጠብቀው የከረመው ህዝብን ወጥቶ እንዲቀበለው ያደረገው አገዛዙ ሲሆን የተወገዘውን ቡድን የተቀበሉ ለተወገዘውን ቡድን የቀሰቀሱ ምንም ተጠያቂነት አልመጣባቸውም። የተወገዘውን ቡድን ትዕዛዝ የተቀበሉ ምንም ሳይባሉ የህጋዊ ሲኖዶስ ትዕዛዝ ያከበሩ የጠበቁ ደግሞ እንዲታሰሩና ከስራ ገበታቸው እንዲባረሩ ሆነዋል። ይህ አሁንም ያገዛዙ ኦርቶዶክስን የማጥቃት ፕሮጀክቱ እንዳልቆመ ማሳያ ነው። በስንዴ እጥረት ምክንያት የዱቄት ፋብሪካዎች ስራ እያቆሙ ነው ተባለ። አገዛዙ በስንዴ ምርት ላይ ከፍተኛ ለውጥ አምጥቼ ለኤክስፖርት ደርሻለሁ ቢልም የሀገር ውስጥ ፋብሪካዎች ግን በምርት እጥረት እየተቸገሩ እንደሚገኙም ተገልጿል። በሀገሪቱ የተለያዩ አካባቢዎች የስንዴ ምርት በብዛት እንዲመረት ለማድረግ ጥረት እየተደረገ ሲሆን ለኤክስፖርት የሚሆን ስንዴ እንዲያዘጋጁም የተለያዩ አካባቢዎች ኮታ ተጥሎባቸዋል። ነገር ግን ይህ በመብታቸው ሰብል እንዳያመርቱ ግዴታ ተጥሎባቸው እንደሆነ ቅሬታቸውን እያቀረቡ ያሉት አርሶ አደሮቹ በቶሎ የሚደርስ ለራሳቸው የሚጠቅመውን ምርት ማምረት እየቻሉ በግዳጅ ስንዴ ዝሩ የሚል ትችት ሲሰነዘርባቸው ከርሟል። በቅርቡ ኦህዴድ የስንዴ ምርት ወደ ውጭ ልክ ያለው የሚል ፕሮፓጋንዳ መንዛቱ የማይዘነጋ ነው። ይህ በሆነ ማግስት ግን የዱቄት ፓስታ፣ መኮሮኒ አምራች ፋብሪካዎች የስንዴ ምርት እጥረት ገጥሞናል፣ በዚህ ስራ ለማቆም ተገደናል ሲሉ ተደምጧል። የዱቄትና የዱቄት ውጤቶች አምራቾች ማህበር ፕሬዚዳንት እንደሚገልጹት ስንዴ በአሁኑ ወቅት ኮንትሮባንድ ሆኗል። ማንም እንደፈለገ መግዛት ሆነ መሸጥ አይችልም። ይልቁንም በጥቂት ተረኛ ኃይሎች እጅ ወድቋል ሲሉ ገልጸዋል። ለኤክስፖርት የሚሆን ስንዴ ለማግኘት ሲል ዩኒየኑ ብቻ እንዲገዛ ተፈቅዶለት ለዱቄት አምራቾችም በዩኒዮኖች በኩል ታገኛላችሁ ተብለው በኋላም 12 ባለሀብቶች ተመርጠው ወደ ስራ ከገቡ በኋላ የትኛውም የዱቄት ፋብሪካ ምንም አይነት ግብዓት እንዳላገኘ ተጠቅሶ እነዚህም ቅሬታቸውን አቅርበዋል። በአሁኑ ወቅት ስንዴ እንደ ኮንትሮባንድ ተቆጥሮ በየኬላው በፍተሻ እየተያዘ ነው። በዚህም አምራቾች ገዝተው መጠቀም አይችሉም። በአንዳንድ አካባቢዎች መጋዘን ላይ ስንዴ የተገኘባቸው ዱቄት ፋብሪካዎችም እንዲታሸጉ ሆኗል። ይህ ግን የሆነው አንድ አካባቢና ያገዛዙ ወገን አይደሉም ተብለው የሚታሰቡና በተለያየ ጥላሸት የተቀቡ አካባቢ ሲሆን ያገዛዙ ተረኝነትን የሚያንጸባርቁላቸው ቡድኖች ግን በኮንትሮባንድና ከአቅም በላይ በሆነ መንገድ እንዲያጠራቅሙ ሆነዋል። በመሆኑም ከሁሉም በፊት የሀገር ውስጥ ፍላጎት ማሟላት ይቀድማል። ችግሩን ለመፍታት የሚመለከተው አካል ትኩረት እንዲሰጥ ጥያቄ ቀርቧል። የሰዓቱ ዜና በጋበል
የፍርሃት ድባብ ውርደት እስከመቼ? ማንኛውም ፍጡር ራሱን እስካልሳተ ወይም በቀቢጸ ተስፋ ተቀስፎና ጨልሞበት ህይወትን ካልጠላ በስተቀር መሞት አለብኝ ብሎ የሚነሳ
ህይወቱን የሚጠላ ሰው አለ ማለት ያስቸግራል። መኖርና ህይወት እስከተወደደም ድረስ አይቀሬው ሞት ሁሌም መፈራቱ የሚጠበቅ ነው። ፍርሃትም ኑዓችንን አጃቢ ሆኖ ቢገኝም አስተናቂ አይደለም። ዋናው ቁም ነገር ፍርሃትን ምክንያቱን አውቆ መቆጣጠርና ማሸነፍም ነው። በጦርነትም ቢሆን አሸናፊው ብልሁ የጦር መሪ ጥንቁቁ እንጂ ግዴለሹ አይደለም። ህዝብ እንደ ህዝብ በፍርሃት ተሸንፎ መብቱንና አገሩን አፋልፎ ሊሰጥና በተግባርም ሊከዳ መቼም የሚጠበቅ መሆን የለበትም። የኢትዮጵያ ህዝብ በረጅም ታሪኩ ወራሪ ጠላቶችን በድፍረት ተጋፍጦ ህይወቱን ሰዋ እንጂ ድርቡሹ ቱርኩ ግብጹ እንግሊዙና ጣሊያን ሁሉ በትጥቅ የዳበሩ ናቸው ብሎ እጅ አልሰጠም። በርግጥ ቡከኖችና ባንዳዎች የታሪክ ምዕራፎቻችንን ሁሉ በጠያፉ አጅባዋል ዛሬም እያዋረዱ ናቸው። ፍርሃትን ማሸነፍ ያልቻለ ህዝብ ደግሞ አገሩን ያጣል ይበደላል ይዋረዳል እንጂ መብቱን አያገኝም። በመሆኑም ነው ዜጎቻችን ቀንበር ተሸክሞና ተዋርዶ ከመኖር ታግሎም መስዋዕቱ ክብር ነው የሚሉት። ህይወትና ኑሮ ለሁሉም ውድ ቢሆኑም መኖር ምን ማለት ነው የሚለው ዋናው የሰው ልጅ ጥያቄ ሆኖ ይደቀንብናል። ዛቲ ፍርፋሪ እንኳን ማግኘት ያቃተው ልብስና መጠለያ የሌለው በእብሪተኞች ከቀየው የሚፈናቀል እህቶቹ ልጆቹ ለዘመናዊ ባርነት የሚሸጡበት የሚጋዝ የሚገደል ተፋቆና ፈርቶ በስቃይ የሚኖር ኑሮ አለኝ ቢል ብትል ከንቱ ነው። ደራሲው አቶ ከበደ ሚካኤል እንደጻፉት በልማድ ወፍሮ ሰብቶ ሲደነድን ስር እየሰደደ የያዘው በሽታ ተገዢ ይሆናል በመታገል ፈንታ። ቂሙ አይነቀል መርዙ የማይጠፋ ምን ነገር ይገኛል ከልማድ የከፋ? የሚያስገርምና የማይሆን ቢመስልም ተረግጦ መገዛትና መጨቆንም ይለመዳል። ለአገራቸው የተሰውና ያለፉትን ማብጠልጠል ሲሳፍንና ከራስ በላይ ነፋስ በሚል ግለኝነትንና ፍርሃትን አቅፎ ማንገስ ሲበዛ የሚከተለው ከመ እንስሳ ሆኖ መገዛት መረገጥ ነው። ፍርሃታቸውን ማቸነፍ ያልቻሉና ለመሸፈን ወይም ከመታገል ይልቅ መገዛትን እጣ ክፍላቸው ያደረጉ ሁሌም መጎንበስን በሽፍንፍን ጠቃሚ አድርገው ይሰብካሉ። ራስክን ጠብቅ፣ አትጋፈጥ፣ ስልጡን ፖለቲካ ተከተል፣ ቀደም ቀደም አትበል፣ የታገሉት ምን አተረፉ ወዘተ በሚል ወኔ ተባሪ ሰበካ የትግልን መንፈስ አፍነው ገለው መብት አልባ ሆኖ መገዛትን በፍርሃት መሸነፍን ዋናና ብልህ ምርጫ ያደርጋሉ። በተለምዶና በጣሊያኖችም እንደሚባለው አዲዮስ ወኔ አዲዮስ አገር። ፍርሃትን ማሸነፍ ያስፈልጋል የግድም ነው። አገር እናድን ካልን ሰብእናችንን እናስከብር ካልን እንደ ጭቁን ባሪያና እንስሳ ሳይሆን እንደ ክቡር ፍጥሩና ሰው መኖር ይገባናል ካልን ስለ ህይወት መናገርና አለን የምንችለው ያኔ ብቻ ነው። በቅድሚያ አለን ባመጽ ተዘጋጀን ለማመጽ ማለት ከቻልን ካልን በኋላ በደሉ ሞልቶ ፈሶ ውርደት ነጋ ጠባ በስቶ እንደ ህዝብ መረገጥና መሸቆን ጣ ክፍላችን ሆኖ ጫንቃችን እንደ ተጨማሪ ሸክም እያዘጋጀንና ዝምታም ለበጓም አልበጃት የተባለውን ዘንግተን በመታገል ፈንታ መረገጥና መገዛትን ከመረጥ አገራችን ካጥፊዎቿ መቼም አትገላገልም። የዘረኞችና ወሮበሎች አገዛዝ ለአመታት የተወዘፈብን የቀለደብንና አሁንም ኢትዮጵያን ሊያጠፋም ድርጊቱ ቀጥሎ ያለው በዚሁ በእኛው ፍርሃትና መርበድበድ ከመታገል ይልቅ መገዛትን መበደልን መምረጥ የተነሳ ነው። ሲታረድ ይስቃል ይባል የለ? ያለፈውን የታገለ ጀግናና ታሪክ ሰሪ የነበረውን ትውልድ እንደ ተፋፋታ አድርገው የሚያናፍሱ የዛሬውን ትግልና ወኔ ያደባያሉ። ከትግል ውጪ መረገጥና መገዛትን ያወድሳሉ። ብዙዎቹ ያገዛዙ ተጠቃሚዎች ወይም ዘረኛ ጀሌዎች መሆናቸውም አከራካሪ አይደለም። ፍርሃትን ጌታዬ ብለው የሚታገለውን ሸሽተው ወይም ይባስ ብለው አሳልፈው ሰጥተው ነፍሳቸውን በድን ብትሆንም ጠብቀው ያቆዩና ፍርሃታቸውን ብልጠት ብለው ሰይመው ሽንፈትን የሚሰብኩ በአብዮት በለውጥና በህዝብ አሸናፊነት ማመን ሞኝነት የሚመስላቸው አላዋቂ ዶክተሮች የመላምት ፈዋሾች ባካሄዱት ወኔ ሰላቢ ዘመቻ መንጋ ይህ ነው በማይባል ደረጃ ረድተውታል። ቤት ተመለሰልን ንግድ ተፈቀደልን ብሎ ስንቱ ነው ውድ አገሩን የከዳ። ያመጽ እንደወል ሊያቃጭሉ የሚፈልጉትን የሚጠላቸዋል ያጠፋቸዋል። ጸረ ሰላምና ነፍሰ ገዳይ የሽብር አገዛዝ መሆኑን ደምተን ሞትን ያላወቅን ይመስል ማመጽ ብረት ማንሳት ጸረ ሰላምነት ነው ብሎ ሲያላዝን ጆሮ ተጮች በስተው ህዝብን ሊያወናበዱ ይዳክሩትንም እናውቃቸዋለን። አድሃሪና ጨቋኝ አገዛዝ በልመናና መለላ የሚወገድ አይደለም። ቢሆን ኖሮማ የዓለም ታሪክ በልዩ ቀለም በተጻፈ ነበር። ገዢዎችና ቀጥረኞቻቸው ሰላም ሲሰብኩ አታምጹ አትታገሉ ለማለት ብቻ ነው። አገሬ መብቴ የሚል ህዝብ ግን በዚህ ሊደናገር አይገባም። ጨቋኝ አገዛዝ የሚወገደው ባመረረ የህዝብ ትግልና አመጽ ብቻ ነው። ሌላ መንገድ የለውም። የህዝቦች የቅርብ ታሪክ የሚያሳየውም ይህንኑ ነው። አምባገነኖች በሞላ የወረዱት በቅድሚያ ደም አፍሰውና በስልጣን ሊቆዩ ተፍጨርጭረው ነው። ህዝብም መስዋዕትነትን ከፍሎ ነው ያስወገዳቸው። የራሳችን የካቲት 66 ማብዮት የደም ክፍያ ጠይቋል። አረመኔው ኮሎኔልም ከነግሳንግሱ የተወገደውና ወደ ሐራሬም የፈረጠጠው ለአመታት ህዝብ ሁሉ ታግሎ ደምቶ ተፈውቶ ባስገኘው ድል ነው። ጨቋኝ አገዛዝ ለመጣል ህዝብ በቃኝ መረረኝ እምብኝ ብሎ መነሳትና ለሀገሬ ለክብሬ መከበር የመጣ ይምጣ ብሎ ሊሞት አዎ ሊሞት መቁረጥ አለበት። ጥሪው ለዚህ አይነት ቆራጥ ትግልና ለሽብር ደረቱን የሰጠው ትውልድን አርአያነት መቀበል አለብን የሚል መሆን አለበት። ዝምታ ለበግም አልበጀ ተብሏል። በፍርሃት መገዛትም ውርደትና መብት አልባነትን አስከትሎ አገርን ያስበላል እንጂ ስርየትን አይሰጥም። ለዚህም ነው እጅ መስጠትን መንበርከክን መፍራት መራድን የሚሰብኩ ሁሉ አገርና ህዝብን የሚጎዱ ሆነው የሚገኙት። ፈሪ ለእናቱ አገር አድን አባባል አይደለም፣ ፈሪ ለሆዱ ለውርደቱ ቢባል የሚሻል ነው። ፍርሃት አገርን ያስቀማል። በመሆኑም ዛሬ ለአገር አድን ትግል ጸንተንና አምረን በቆራጥነት እንነሳ ስንል የፍርሃትና ክደት ጎዳና ጸረ ኢትዮጵያ በመሆኑ ነው። ማንም የትግልና የመስዋዕትነት ሱስ ያለው የለም። ያልታገሉ ናቸው ትግልና ጦርነት ቀላል የሚመስላቸው። አገር ወዳዶችና ታጋዮች ትግሉ ሲመር ይጥመናል የሚሉት በእውን ጠፍቷቸው ሳይሆን የሀገርን ግዴታ ሲቀበሉ አማራጭ በማጣታቸው ነው። ሱስ የለባቸውም የባሩድ የፍየል መቀበልና የስቃይ። ይህ መታወቅ አለበት። ጀግኖች መወደስና አርአያ መሆን አለባቸው። ክቡር መሬት ለሱዳን ሲለገስ፣ አማራ ተብሎ ህዝብ ሲፈናቀል፣ የአፋር ህዝብ ሲያለቅስ ወዘተ ምነዋ አልበዛም እንዴ? በቁጣ በንዴት ነዶ ማመጽ የሚገባ ነው። አመጽን ከንፈር መጠጣና ዋይ ዋይታና ግፍ መቀበል መቻል ከተካው ኢትዮጵያ ለዘረኞች ሰለባ መሆኗ ይቀጥላል።
Shabalow, 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 Shabalow,
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ኮብልለው በመውጣት የሰሩት ክህደት ምንድን ነበር? በቤተክርስቲያኗ እይታስ ምን ይመስላል? ማውገዝና ውግዘቱን ማንሳት የሚቻለውስ ማን ነው? ከቤተክርስቲያኗ አምጸው የወጡት የምስራቅ ጎጃም ቅባቶችና የወሊሶ አክራሪ የኦሮሞ ጽንፈኛ ኃይሎች ንጽጽር ምን ይመስላል ለሚለው ጥያቄ ከሊቃውንት የተሰጠ በቂ መልስ አለ እንደሚከተለው እናቀርባለን። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ዘላለማዊ የሆኑና የማይናወጹ አንዲት ቅድስት ኩላዊትና ሐዋርያዊት የሚባሉ አራት የቤተክርስቲያን ባህሪያት አሏት። ዶግማውን እየመሰረተች ቀኖናውን እየወሰነች ምዕመናንን ከክህደት እየጠበቀች በሃይማኖት እያጸናች ወደ ገነት መንግስተ ሰማያት ይዛ የምትገሰግስ አንዲት ቅድስት ኩላዊትና ሐዋርያዊት ቤተክርስቲያን ናት። ይህንንም የቀደሙ አባቶች በኒቅያ በቁስጥንጥንያ ጉባኤ በየዕለቱ የምንጸልየው ጸሎት ወነአምን በሐቲ ቅድስት ቤተክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት ብለው አንቀጸ አሜን አድርገው ደንግገውልናል። ይህም ማለት ነአምን በአሐዱ አምላክ እግዚአብሔር አብ፣ በአንድ አምላክ በእግዚአብሔር አብ እናምናለን፣ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ በአንዱ በኢየሱስ ክርስቶስ እናምናለን፣ ወነአምን በመንፈስ ቅዱስ በመንፈስ ቅዱስም እናምናለን። ወነአምን በሐቲ ቅድስት ቤተክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት አንዲት ቅድስት ኩላዊት ሐዋርያዊት በመተወን ቤተክርስቲያንም እናምናለን። ወነአምን በሐቲ ጥምቀት በአንዲት ጥምቀትም እናምናለን በማለት በአብ ወልድ በመንፈስ ቅዱስም ማመን እንዲገባ ሁሉ አንዲት ቅድስት ኩላዊትና ሐዋርያዊት በሆነች ቤተክርስቲያንም እናምናለን ብለው የደነገጉት አንቀጸ ሃይማኖት እንጂ ስርዓት አይደለም። እነዚህ የቤተክርስቲያን ባህሪያት ጥልቅ ትንታኔ የሚሰጣቸው ቢሆንም ባጭሩ ለማስቀመጥ አንደኛ፣ አንዲት ቤተክርስቲያን በአንድ ክርስቶስ ራስነት የአንድ አካል ብልቶች በመሆን ምዕመናን አንድ የሚሆኑባት አንዲት ጥምቀት ከስላሴ ተወልደው በንዑስ ማንነት ሳይለያዩ በአንዲት ሃይማኖት የሚገቡባት ማለት ነው። ሁለተኛ፣ ቅድስት ቤተክርስቲያን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንደተባለ የቤተክርስቲያን ራስ ክርስቶስ ቅዱስ ነውና ሐዋሳቱ ምዕመናን የቅድስና ህይወት የምታስተምርና የሙት ቅድስ ናት ሰላም ለኪ መየ ቅድስ ቤተ ክርስቲያን አምሳ ለኢየሩሳሌም ሰማያዊት ማህደረ መለኮት እምንለው እያለን የምንሳለማትም ለዚህ ነው። ሶስተኛ ኩላዊት ቤተ ክርስቲያን በሁሉም የምትገኝ ቤተ ክርስቲያን በሁሉ ለሚገኙ አማኞች በንዑስ ማነት ሳይለያዩ ሁሉን ልጅነትና ሥጋ ወደሙን ስርየትን በመላእክት የምትሰጥ ማለት ነው። አራተኛ ሐዋርያዊት ቤተ ክርስቲያን ሐዋርያዊ ቅብብሎሽ ሳይቋረጥባት ሐዋርያት ከባለቤቱ ከክርስቶስ የተቀበሉትን ስልጣነ ክህነት ገንዘብ አድርጋ ሐዋርያት ያመኑትንና ያስተማሩትን ትምህርተ ወንጌል እያስተማረች እያሳመነች የምትኖር ማለት ነው። ሐዋርያት ከክርስቶስ የተቀበሉትን ክህነት በሐዋርያዊ ቅብብሎሽ ካላገኘ በቀር ክህነትን ማንም ከየትም ሊያገኝ አይችልም። በዚህ መሰረት በእነዚህ የቤተክርስቲያን ማንነቶቿ ላይ ጸንታ በቃልም በመጽሐፍም እያስተማረች እያሳመነች እያጠመቀችና እያቆረበች ስትኖር ነገረ መለኮትን የሚንድ ነገረ ድነትን ከንቱ የሚያደርግ ከሃዲ መናፍቅ በተነሳ ቁጥር በጉባኤ እየወሰነች የሚመለሰውን እየመለሰች ደወው የጸናበትን እየጸለየች ከኛ ዘመን ደርሳለች። ከነዚህም ታላላቆችና በሁሉ ዘንድ የሚታወቁ በ325 ዓመተ ምህረት 318 ሊቃውንት የተሰበሰቡት አርዮስ የተወገዘበት ጉባኤ ንቂያ በ381 ዓመተ ምህረት 150 ሊቃውንት የተሰበሰቡበትና መቅዶኒዎስ የተወገዘበት ጉባኤ ቁስጥንጥንያ እንዲሁም በ431 ዓመተ ምህረት 200 ሊቃውንት ተሰብስበው ንስጥሮስን ያወገዙበት ጉባኤ ኤፌሶን ይገኙበታል። ውሳኔዎችም እኛና መንፈስ ቅዱስ ወስነናል እንዲል በመንፈስ ቅዱስ መሪነት በሲኖዶስ በመላእክተ ጉባኤው ይወሰናል እንጂ የአንድ ሊቀ ጳጳስ ወይም ፓትርያርክ ውሳኔ አይደለም። እንግዳ ነገር ያመጣው አካልም ምስጢር ረቆበት ኃይለ ቃል አዳልጦት ስቶ ቢሆን ከሊቃውንቱ ሰምቶ ይመለስ እንደሆነ ወይም አላደረኩትም ብሎ ይክድ እንደሆነ ወይም ሳያደርገው ተወንጅሎ እንደሆነ ቀርቦ ለጉባኤ እንዲያስረዳ ከሆነ በኋላ ምርመራ ተደርጎበት ውሳኔ ይሰጥበታል። በዚህም መሰረት በጉባኤ ንቂያ አርዮስ በጉባኤ ቁስጥንጥንያ መቅዶኒዎስ እንዲሁም በጉባኤ ኤፌሶን ንስጥሮስ ቀርበው እንዲያስረዱና መልስ እንዲሰጡ ተደርገዋል። ሆኖም እንግዳ ነገር ያመጣው ወይም ያደረገው አካል ነገረ መለኮት ረቆበት ኃይለ ቃል አሳስቶት ያይደለ ቤተክርስቲያኑን ለመነቅነቅ ሁከት ለመፍጠር ሆን ብሎ ወይም ያደረገው አካል አድርጎ እንደሆነ ድርጅቱም ሊያስተባብሉት የማይቻል የተገለጠ የሆነ እንደሆነ ወደ ጉባኤ መጥራት ሳያሻ ለቤተክርስቲያኑ ህልውናና ለምእመናን አንድነት ይበጃል የሚሉትን ውሳኔ በማስተላለፍ ውሳኔውን እንዲያውቀው ብቻ ይደረጋል። ለዚህ ማሳያ የሚሆን ባላያን ነገስታት ክፉ ስራ ቤተክርስቲያኑ በስደት ላይ በነበረችበት ዘመነ ሰማዕታት የግብጽን ቤተክርስቲያን ሊያናውጣት የተነሳ የሊኮፖሊስ ጳጳስ የነበረው በመላጢዮስ መላጢዮስን ማንሳት ይቻላል። መላጢዮስ ባላያን ነገስታት አሰቃቂ መከራ ሰማዕትነት እየከፈለች በነበረችበት የእስክንድርያ ቤተክርስቲያን ላይ ጨክኖባት ነበር። መንገውን ለአውሬ ጥለን አንሄድም ብለው በወህኒ መከራ እየተቀበሉ ባሉት ጳጳሳት ሀገረ ስብከት ህገወጥ ሲመት ጵጵስና የፈጸመ እየመደበ ይኖር ነበር። ተጻሚተ ሰማያት ቅዱስ ጴጥሮስ ምእመናን በነገስታት ከሚደርስባቸው ስቃይ በላይ መላጢዮስ በፈጠረው ሁከት እንደጠፉ ስለሰጋ ከወህኒ ቤት ሆኖ መልእክት ልኮባቸዋል። በ306 ዓመተ ምህረት በእስክንድርያ በተደረገ ጉባኤ ቤተክርስቲያኒቱ መላጢዮስን ከማረጉ በመሻር በመላጢዮስ እሱ በሾማቸው ጳጳሳት የሚደረግ ጥምቀት ልጅነት እንደማያሰጥ ለምእመናን አሳውቃለች። ምክንያቱም ቤተክርስቲያኒቱ በሐዋርያት ቅብብሎች ባገኘችው ስልጣን መሰረተ ክህነት ስትሰጠው ክህነትን ተቀብሏል። ክህነቱን ስትሽርበት ደግሞ ባዶ ቀርቷል። ሲሰጡት አምኖ ከተቀበለ ሲነሱት ባዶ መቅረቱን ማመን ግድ ነው። መላጢዮስ ግን ክሱን ሳያስተባብል ውሳኔውን ተቀብሎ ሳይመለስ ቤተክርስቲያንን ማወኩን ስለቀጠለበት በ325 ዓመተ ምህረት አርዮስን ለማውገዝ በንቂያ የተሰበሰቡት 318ቱ ርቱዓን ሃይማኖት ሊቃውንት አርዮስን አስጠርተው ክሱን እንዲሰማና መልስ እንዲሰጥ ሲያደርጉት መላጢዮስን ግን መጥራት ሳያስፈልጋቸው የሰራውን ጥፋት ምህረት የማይገባው በማለት በሌለበት ውሳኔ አስተላልፈውበታል። ቅዱስ አትናቴዎስም የመላጢዮስን ተከታዮች ክርስቲያን መባል እንደማይገባቸው ሲያመላክት መላጢዮሳውያን እያለ ይጠራቸዋል። በክርስቶስም ክርስቲያን ከመባል ወጥተን ክህነቱ በተሻረበትና በተወገዘበት በመላጢዮስም መላጢዮሳውያን ተብለን ከመጠራት እግዚአብሔር ይጠብቀን። ኦርቶዶክስ ተዋህዶ ቤተክርስቲያን ነገረ ሃይማኖት በጥቅሉ ወይም ነገረ መለኮትን በዋናነት የምታስረዳበት ስድስት ዋና ዋና ምንጮች አሏት። ቅዱሳት መጻሕፍት ቶፊት አዊ ቀበብሎሽ የቀደም ታበው ስራዎች የዓለም አቀፍ ጉባኤያት ውሳኔዎች እና በቤተክርስቲያኑ የሚፈጸሙ ምስጢራ መንፈሳዊ ምስጢራት ናቸው። በእነዚህ ምንጮች መሰረት ቤተክርስቲያኑ ያለመለወጥ የምታምነው ዶግማና እለት እለት ስርዓት አምልኮን የምትፈጽምበት ቀኖና ተሰርቶላታል። ዶግማ ማለት የማይለወጥ የማይሻር የማይሻሻል የማይቀየር መሰረተ እምነት ማለት ነው። መንፈሳዊም ሆነ ስጋዊ ስልጣን ያለው ሰው እጁን ሊያስገባበት አይቻለውም። ጌታችን በማቴዎስ ወንጌል ምዕራፍ 26 ከቁጥር 23 ከኔ ጋር እጁን ወደ ወጭቱ የሚያስገባ አሳልፎ የሚሰጠኝ እሱ ነው። ቅዱስ ጳውሎስም እኛ ብንሆን ወይም ከሰማይ መላእክት ተሰበክንላችሁ ወንጌል የሚለይ ወንጌል የሚሰብኩላችሁ የተረገሙ ይሁኑ ብሏል። የጳጳሳት የሊቃውንት ድርሻቸው ገልጠው ማስተማር በእምነት ማጽናት እንጂ አነሰ በዛ ብለው ሊጨምሩ ሊቀንሱ አይቻላቸውም። ያደርጉትም ተወግዘው ይለዩበታል እንጂ ተቀባይነት አይኖራቸውም። ቀኖና ማለት ካኖን ከሚለው የግሪክ ቃል የተገኘ ሲሆን ትርጉሙ መለያ መስፈሪያ ሚዛን ማለት ነው። ጌታችን በወንጌል እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ በተናገረው መሰረት ሐዋርያት በአምሳ ዓመተ ምሕረት በመጀመሪያው ሲኖዶስ እኛና መንፈስ ቅዱስ ወስነናል በማለት እንዳደረጉት በቀኖና ላይ የማሻሻል ስልጣን ያለው ቅዱስ ሲኖዶሱ ብቻ ነው። ዶግማ የሚባለው የቤተ ክርስቲያኒቱ መሰረተ እምነት የሆኑት የስላሴ አንድነት፣ ሶስትነት፣ የክርስቶስ አምላክ ወሰብነት፣ የእመቤታችንን ወላዲት አምላክነት፣ የቤተ ክርስቲያንን አንዲት ቅድስት ሁላዊት ሐዋርያዊት፣ በጥምቀት የሚገኝን ልጅነት፣ በስጋ ወደሙ የሚገኝን ዘላለማዊ ሕይወት ማመን ነው። ቀኖና ደግሞ በዶግማው ያመኑትን በአምልኮ የሚገለጽበት ስርዓት ነው። ለምሳሌ ነአምን ክልኤተ ልደታት፣ በጌታችን ሁለት ልደታት እናምናለን ማለት ዶግማ ሲሆን ይህን እምነት በአምልኮ ለመግለጽ የተሰሩት ልደትን ከማክበር አስቀድሞ የሚደረግ ጾምን፣ ልደት የሚከበርበትን ቀንና የበዓሉ ሌሊትና መዓልት የሚቆምበት ቃለ እግዚአብሔር መወሰን ቀኖና ይባላል። በሶስተኛው ቀን ከሞት እንደተነሳ እናምናለን ማለት የማይለወጥ የማይናወጥ ዶግማ ሲሆን ትንሣኤ የሚከበርበት ዕለት ግን ለዘመናት ከፍ ዝቅ ሲል ኑሮ በኋላ ዘመን በተወሰነ ቀኖና ነው አሁን የምናከብርበት ዕለት የታወቀ። ይህንን እንደ መግቢያ ይዘን በዘመናችን ስለተነሱ ከሃዲያን ከቅድስት ቤተክርስቲያን አፈንግጠው ስለወጡ ምንፍቅናን የሚናፍቁ የተለያየ የባዕድ ፖለቲካ ተሸክመው ቅድስት ቤተክርስቲያንን ለመከፋፈል የሆነ ያልሆነውን እየዘባረቁ ምዕመናንን የሚያሸብሩትን እንመለከታለን። አንደኛ፣ እነዚህ አካላት የጣሱት ቀኖና ነው ወይስ ዶግማ? በሚገርም ሁኔታ በምስራቅ ጎጃም ሆነ በወሊሶ የተሰበሰበው የዛሬው ከሃዲ ቡድን የተጣሰው የቀኖና እንጂ ዶግማ አይደለም፣ ምዕመናን ዶግማን እና ቀኖና ለይተው ማወቅ አለባቸው በማለት ሁለቱን በውል ለይቶ የማያውቀውን ምዕመን አደናግረን ጥፋታችንን አቅለለን እናሳያለን ብሎ ሲንፈራገጥ ይስተዋላል። በእነዚህ ህገወጥ ቡድኖች የተፈጸመው ሲመተ ጵጵስና ግን ወነአምን በሐቲ ቅድስት ቤተክርስቲያን እንተላ ኢለ ኩሉ ጉባኤ ዘዋርያት የሚለውን መሰረተ እምነት ዶግማ የናደና የካደ እንጂ ቀኖና ብቻ የጣሰ አይደለም። ምክንያቱም አንዲት ቅድስት ሁላዊት ሐዋርያዊት በሆነች በቤተክርስቲያን እናምናለን ከሚለው ዶግማ ወጥቶ ሐዋርያዊ የክህነት ሰንሰለትን ቆርጦ በመጣል ቤተክርስቲያንን፣ ትምህርቷን፣ ክህነቷን ሐዋርያዊት አይደለችም ወይም ሐዋርያዊ የክህነት ቅብብሎች ሳይኖር ሁሉም ሰው በራሱ እጅ ካህንና ጳጳስ መሆን ይቻለዋል ብሎ ማመን ስለሆነ ዶግማዋን እንጂ ቀኖናዋን ብቻ የጣሱ አይደሉም። ይህም ይታወቅ ዘንድ የኒቄያ ጉባኤ ወነአምን በአሐዱ አምላክ ብሎ ጀምሮ ወነአምን በመንፈስ ቅዱስ እስከሚለው ያለውን አንቀጽ አሚን ዶግማ ከአረቀቁ በኋላ 20 ቀኖናዎችን 1 2 ብለው እንደወሰኑት ሁሉ ጉባኤ ቁስጥንጥንያ ደግሞ ወነአምን በመንፈስ ቅዱስ ከሚለው ቀጥሎ ወነአምን በአሐቲ ቅድስት ቤተክርስቲያን የሚለውን አካተው ወነሴፍ ወትንሣኤ ሙታን ለዓለመ ዓለም እስከሚለው ድረስ ከደነገጉት አንቀጽ አሚን እንጂ 1 2 ብለው ከወሰኗቸው 23 ቀኖናዎች ቁጥር ባለማድረጋቸው ዶግማ እንጂ ቀኖና አለመሆኑ ይታወቃል። ቀኖና የሚባለው ሐዋርያዊት ቅድስት ቤተክርስቲያን የወሰነችው ውሳኔ እንጂ ራሷ ውሳኔ የምትወስነው ቤተክርስቲያኑ አይደለችም። እነዚህ ሰዎች ግን ከቀኖናዋ በፊት ራሷን ቀኖና ሰሪዋን ሐዋርያዊት ቤተክርስቲያንን ክደው አፍርሰው ይወጡ ናቸው። ሁለተኛ፣ ቀኖና የሚያሸሽለው ማን ነው? እንግዲህ ቀኖናን የሚያሸሽለው ማን ነው ለሚለው ጥያቄ እነዚህ ከአዲያኑ ደጋግመው የተሻረው ቀኖና ነው፣ ቀኖና ደግሞ ሊሻሻል የሚችል ነው ሲሉ ሲያስተባብሉ ይሰማሉ። ለመሆኑ ቀኖና የሚያሻሽለው ማን ነው? የሚሻሻልስ እንዴት ነው? ቀኖና የሚሻሻለው የቤተ ክርስቲያኒቱን ግስጋሴ የሚገታ አማኞችንም ከጸጋው የሚለይ ለመፈጸም ጭንቅ ሆኖ ከተገኘ እኛና መንፈስ ቅዱስ ወሰነናል በማለት በመንፈስ ቅዱስ መሪነት የወሰኑትን እንደገና ጉባኤ ሰርቶ መንፈስ ቅዱስን ጠርቶ ይሄንን እንዲህ ብለን አትተናል ብሎ ራሱ ቅዱስ ሲኖዶስ ያሻሽላል ማለት እንጂ አንዱም ሁለቱም እየተዋደነ በአትሌቲክስ ውድድር መጨረሻ ላይ እንደተወጠረ ገመድ ሲጠሱት የሚጣስ ከሆነማ ጥንቱንስ መወሰን ለምን አስፈለገ የሚል ጥያቄ ያስነሳል። ለምሳሌ ቀደም ብሎ በሲኖዶስ ካህናት ከጋብቻ አርቀው ቤተክርስቲያንን በንጽህና እንዲያገለግሉ የተወሰነ ቢሆንም ጉዳዩ እንደገና በኒቅያ ጉባኤ ቀርቦ አባ በቡንዳ የተባለ ለራሱ ፍጹም መናኔ ክቡር አባ ብርቱ ሕግ በማውጣት ቤተክርስቲያኑን እንዳይጎዳት በአገልጋዮችም ላይ ከባድ ቀንበር እንዳይጭኑባቸው ባቀረበው ሐሳብ መሰረት እያንዳንዱ አገልጋይ ራሱን መግታት እንደቻለ መጠን በሕግ ወይም በመንኩስና እንዲወሰን ተወስኗል። ሶስተኛ ተጠርተን አልተጠየቅንም የሚል ነው። እነዚህ ከሃዲ ቡድኖች ለምን ሲኖዶስ ተጠርቶ አልጠየቀንም የሚል ጥያቄ ሲያነሱ ይሰማል። ሌላኛው በሚዲያው የሚጮህ ጉዳይ ዲኖር እንግዲህ ከላይ የጠቀስነው ነው። ቅዱስ ሲኖዶስ ተጠርቶ ሳይጠይቅ አገዘን የሚለው ይህን ጉዳይ በክፍል 1 ለማታየት እንደተመከረው እርሱን መለስ ብሎ ማየት በቂ ነው። ማለትም ጠርቶ መጠየቅ የሚገባ ጥፋት አድራጊው ያልተረዳው ነገረ መለኮት ኑሮበት ቀርቦ ሲረዳ የሚመለስ ከሆነ ለመመለስ ወይም አላደረኩትም ብሎ ሊክድ የሚችል ከሆነ ቃሉን ለመቀበል ወይም ባደረገው ተከሶ እንደሆነ አላግባብ ፍርድ ቤት ፍርድ ከመስጠት ለመዳን ሲሆን ሚስጥር ረቆበት ያይደለ ቤተክርስቲያኑን ለማወቅ ለመከፋፈል የተለያየ ባዳን አካላት ተልኮ አሽክሙ የሚያንቀሳቀሱት ከሆነ ብሎ ያደረገው ሊከድ ነው የማይችል የተገለጠ ጥፋት የሆነ እንደሆነ ግን መጥራት መጠየቅ ሳይስፈልግ ለቤተክርስቲያን ሁሉናና ለመመናን አንድነት የሚገባውን ይወስኑበታል። በዚህም መላጥዮስ የተባለው የሊኮፕሊስ ጳጳስ በህገወጥ መንገድ ጳጳሳትን በመሾሙ ምክንያት በ306 ዓመተ ምህረት የእስክንድርያ ቤተክርስቲያን ጉባኤ ጠርታ አውግዛ ለይተዋለች። በ325 ዓመተ ምህረት 318ቱ ሊቃውንት እስከሚወስኑበት ድረስም የሾማቸው ህገወጥ ጳጳሳት እሱን ራስን ጨምሮ 29 ደርሰው ነበር። ይወልሶ ይህን አመጣ እስከ ቁጥር ድረስ ነው ቀጥታ የቀጸለው። የኒቅያ ጉባኤ ሲወሰንባቸው አንዳቸውንም ጠርቶ አልጠየቀም ነበር። አራተኛ እናንተም ተረግማችኋል የሚል ነው። የምስራቅ ጎጃሙ ሆነ የወሊሶ አማይ ቡድን ይህ ከሃዲ ፍጹም ከቤተክርስቲያን ዶግማና ቀኖና ያወጣ ቤተክርስቲያኗን ለመክፈል ሐዋርያዊትነቷን ክዶ አፈንግጦ በመውጣት እሱ ሲወገዝ ዙሮ ሲኖዶስን መልሼ እኔ ረግማለሁ አዋግዛለሁ የሚል ነገር ሲያነሳ ይሰማል። እናንተም ተወግዛችኋል ተረግማችኋል ማለት ቅዱስ ሲኖዶሱ በስም እገሌ ወገሌ ብሎ ለይቶ በመጥራትና በቁጥር ወስኖ ሶስቱን የምስራቅ ጎጃሙን 25ቱን የወሊሶውን ገልጦ ነው ያዋገዘው። በግድ መርገሙ ይድረሰን ማለት እንዳይሆን መመናን ልንጠነቀቅ ይገባል። አምስተኛ እኛም እናዋግዛለን የሚል ነው። የባሰው ገራሚ ጉዳይ ደግሞ እኛም እናዋግዛለን ማለታቸው ነው። እነዚህ ከሃዲ ቡድኖች ማውገዝ እንደሚችሉ ስልጣን እንዳላቸው አስመስለው ሲዋ የተለያየ የተሳሳተ መረጃ ሲነዙ ይሰማል። ሐዋርያት ከባለቤቱ ከሊቀ ካህናት ከኢየሱስ ክርስቶስ የተቀበሉትን ስልጣነ ክህነት ለሐዋርያን አበው ሐዋርያን አበው ለሊቃውንት እያለ የመንፈስ ቅዱስ እጅ የክርስቶስ ክህነት ሳይቋረጥ ከኛ ዘንድ ስለደረሰ ቅዱስ ሲኖዶስ እናንተን ካህናት፣ ዲያቆናት፣ ቀሳውስት፣ ጳጳሳት አድርጎ ሾማችሁ እንጂ ስትወለዱ ከእናታችሁ ሆድ ይዛችሁት የመጣችሁት ክብር ወይም በደቦ ተሰብስባችሁ ያገኛችሁት ክህነት እንደሌለ ታውቃላችሁ። የዚህን ዓለም ከንቱ ነገር ንቀው ለሰማያዊ ቤታቸው የቤተ ክርስቲያንን ክብርና የምእመናንን አንድነት ጠብቀው ያገለግላሉ ብሎ አምኖባቸው ስልጣኑን የሰጣቸው ቅዱስ ሲኖዶስ አልታመን ብላችሁ ቤተክርስቲያኒቱን ስትከፋፍሉና ስታወቁ ያገኛችሁ ከዲቁና እስከ ቅስና ያጎናጸፋችሁን ክህነት ጠቅልሎ ወስዶ እርቃናችሁን አቆሟችኋል። ታዲያ በምን ስልጣን ነው እናዋግዛለን ብሎ መንፈራገጥ? መቼም ስትቀበሉ እንዳገኛችሁ ካመናችሁ ሲወሰድባችሁ ባዶ መቅረታችሁን ማመን አለባችሁ። እናንተ ባታምኑም እኛ ግን እንዲህ እናምናለን እንዲህም እንታመናለን። ቀኖና ነው ይሽሻላል ለሚለው ጥያቄ ደግሞ የተወሰነ ማብራሪያ ለመስጠት ቀኖና ማለት ፍራት ህግ በተክሻን ልክ ድንበር ወሰን መለኪያ መሆኑን ከለያይተናል። እንግዲህ ቀኖና በሁለት ይከፈላል፣ ፍራታዊ ቀኖናና ቁጥራዊ ቀኖና። የቁጥር ቀኖና በሐዋርያትና ሐዋርያትን መስለው በተቀበሉ በሰለስቱ ምዕት ጉባኤ ቁጥረ የተሰራ የ81 አሃዱ መጽሐፍ ቅዱስን ቁጥር የምንለካበት ነው። በዚህ የቁጥር ቀኖና አነሰ ብሎ መጨመር በዛ ብሎ መቀነስም አይቻለም። ከዚህ ቁጥር ውጭ የሆኑ ሌሎች ምንም በሚስጥር የተካከለ ቢሆንም የተከርሲያን አዋልድ ብላ ትጠራቸዋለች። 80 አሃዱን መጽሐፍ ቅዱስን ግን አስረው ስሮች ይባላሉ። ቀኖናም ሐዋርያዊ ቀኖና ይባላል። የተከርሲያንንም ሐዋርያዊት ያሰኛታል። ሁለተኛው ፍራታዊ ቀኖና ነው። በአጠቃላይ የፍራት መጻፍንና ፍራታዊ ተክሻንን ይመለከታል። ይህ ቀኖና በአምስት ይከፈላል። አንደኛ የመጀመሪያ መሰረቱ ሐዋርያት ሲኖዶስ ጉባኤ ነው። ሐዋርያት አባቶቻችን ከነቁ ከክርስቶስ ተምረው ዓለም አቀፍ ቤተክርስቲያንን ስርዓት ሰርተዋል። ስርዓቱንም በግዝት እና ያለ ግዝት አስቀምጠዋል። ቀኖናዎችም ሐዋርያዊ ቀኖና ይባላሉ። ከሐዋርያት በኋላ የተነሱ አበው በዚህ መንገድ ብቻ ተጉዘዋል። ሁለተኛ በዓለም አቀፍ ጉባኤ የተሰራ ሐዋርያዊ ፍጹማዊ ቀኖና ነው። ይህ ቀኖና ሐዋርያት በሰሩት ቀኖና ላይ በሶስቱ ዓለም አቀፍ ጉባኤያት በመላው ዓለም የተሰበሰቡ ቅዱሳን አበው በግዝት የሰሩት ያስቀመጡት ነው። ይህ ቀኖና ዓለም አቀፍ ጉባኤ እስካልተሰበሰበ ድረስና ዳግም ከሐዋርያት ጉባኤ ማሳለፊያ እስካልመጣ ድረስ ፈጽሞ አይሻሻልም። ለምሳሌ ጳጳስ መነኩሴ ይሆን ይላል። ከብደናል ዓለማዊ ይሁን ብሎ መወሰን እና ማሻሻል ፈጽሞ አይቻልም። ማንም ተነስቶ ስርዓት እኮ ነው እያለ መናድ አይችልም። የኛ ዘመን ባያወግዘውም እንኳን ሲኖዶስ ያ ዓለም አቀፍ ጉባኤ አውግዞታል። በዚህ ሰሞን የምንሰማቸው ቀኖና ነው ይሻሻላል የሚሉ ንግግሮች ሐዋርያዊት ቤተክርስቲያንን ከሰንሰለቷ የሚቆርጥ ነው። በዚህ ቀኖና ውስጥ ዘንበለ ግዝት ከውግዘት ነጻ የሆኑ ብያኔዎች እና ስርወጾች ትርጉም ሊሰጣቸው ይችላል። ሶስተኛ አህጉር አቀፍ ቀኖና ነው። በጉባኤ ቅርጣግና ሎዶቀያ ስርድቀያና በመሳሰለው ጉባኤ የተወሰነው ቀኖና ነው። ይሄም ቀኖና በግዝትና ዘንበለ ግዝት የተሰራ ስርዓት ነው። በዚህ በግዝት የተሰራው ማንም ተነስቶ ስርዓት እኮ ነው እያለ መናድ አይችልም። የኛ ዘመን ባያወግዘውም ሲኖዶሱ ያ አህጉር አቀፍ ጉባኤ አውግዞታል። አራተኛ አህጉር አቀፍ ቀኖና ነው። ይህ ቀኖና በአንድ ፓትርያርክ ስር ያለው ሲኖዶስ ጉባኤ የሰራው ነው። ሀገር አቀፉ ጉባኤ ሐዋርያዊ ዓለም አቀፋዊ እና አህጉራዊ የሆነውን የግዝት ቀኖና ማሻል አይችልም። የዚህ ጉባኤ ተግባሩ መቀበል፣ መጠበቅ፣ መስጠት ብቻ ነው። ዘንበለ ግዝት በሆነው ላይ ግን ብያኔ ሊሰጥ ይችላል። በግዝት የሰሩትን አፈርሳለሁ ቢል ግን የሐዋርያት ሲኖዶስ፣ የሶስቱ ዓለም አቀፍ ሲኖዶስ፣ የአህጉር አቀፍ ሲኖዶስ ይዋግዘዋል። አምስተኛ ኤጲስቆጶሳዊ ብያኔያዊ ቀኖና ነው። አንድ ኤጲስቆጶስ በሀገረ ስብከቱ ለሲኖዶሳዊ ጉባኤና ለርዕሰ መንበሩ እያሳሰበ የሚወሰን ቀኖና ነው። ይህ ቀኖና የላይኛውን በመናድ ላይ የተመሰረተ አይደለም። በየጊዜው ለሚመጡ ችግሮች መፍትሄ ሰጭ ነው እንጂ ፍትሐ ነገሥት ከኛ በኋላ የሚነሱ ይበይኑ ያለው ይህንን ቀኖና ነው። ብያኔው አስተዳደራዊና ስርዓታዊ ሊሆን ይችላል። ሰሞኑን ቅዱስ ሲኖዶስ የሐዘን ቀን ያወጀው በዚህ ሂደት ነው። ከዚህ ውጭ ግን ክህነት ያህል ነገር ቀኖና ነው ይቻላል። አፍርሱት ናዱት ማለት ግን ፈጽሞ የተወገዘ ነው። ውግዘቱን መፍታት የሚቻለውም የለም። ከውጉዝ ወይም ከተወገዘው ጋር የተሳተፈም ሙሉ በሙሉ የተወገዘ ይሆናል ወይም ደግሞ ውጉዝ ይደረጋል። ስለዚህ እነዚህ በምስራቅ ጎጃም ከአንዲት ቅድስት ቤተክርስቲያን አፈንግጠው ቅባት በሚል የስደት ስም ተሸፍነው በራሳቸው ጳጳስ ፓትርያርክ ሾምን ብለው የሸፈቱት ከሃዲ አካላትና በወሊሶ የኦሮሞ ቤተ ክህነት እንመሰረታለን ብለው ክህነት ሳይኖራቸው ተወግዘው ተለይተው አፈንግጠው የሚኖሩ ከሃዲያንን የወሊሶ 25ቱን፣ የምስራቅ ጎጃሙን 3ቱን ሐዋርያት ወይም ደግሞ በግረ ሐዋርያት የተሰኩት ሲኖዶሱ ሙሉ በሙሉ ከነ ክህነታቸው አውግዘው ለይተዋቸዋል። ከዲቁና ጀምሮ እስከ ኤጲስቆጶስነት ማዕረጋቸው ሙሉ በሙሉ ተነጥቋል። ስለዚህ ምዕመናን ይሄን አውቃችሁ ከነዚህ አካላት ቡራኬ ባለመቀበል እንዲሁም ደግሞ ቤተክርስቲያን ላይ አቀባበል ባለማድረግ ራሳችሁን ልታድኑ ይገባል። ካልሆነ ግን ከተወገዙት ጳጳሳት ወይም ከተወገዙት አካላት ጎን የተሰለፈ ሁሉ መጽሐፍ እንደሚነግረን እሱም የተወገዘ ይሆናል ውጉዝ ይደረጋል ይላል ስለዚህ ይሄንን ከወዲው አውቃን ስራት እንድንሰራ ያስፈልጋል ከዛውት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ይሄንን የተወገዘ ቡድን እየጠራ ለፖለቲካ በሚመስል መንገድ ዛሬ ፈትቻለሁ ከግዝተህ ነጻርጃለሁ ነገ ደግሞ ገዝቻለሁ የሚልበት አግባብ የለም አንዴ ተወግዟል እነዚህ አካላት በሲኖዶሱ ላይ ጫና አድርገው በፖለቲካ ሚዛን ያዩ ግዴታ ከውግዘታቸው እንዲፈቷቸው የሚያረጉበት ድልም ካለ መእመናን ረፉ ልንላቸው ይገባል ምክንያቱም ሃይማኖት ሲጣስ ቆመን የምናየበት ድል ስለሌለ አንድ እምነት የሌለው የሀገር አስተዳዳሪ በቤተክርስቲያኗ ላይ ገብቶ የከነስ ስራ መስራት ወይም ደግሞ እንደዚህ ተሳስተቻል ይሄን አስተካክሉ ብሎ ሲኖዶሱን የሚተችበት እድልም መስጠትም የለብንም ይህም ትክክል ስላልሆነ የተወገዙት አካላትም ወደ ቤተክርስቲያን ተመልሰው መጥተው የቤተክርስቲያኗ ህብረት አባል መሆን የሚችሉበት እድልም አናሳ ነው ምክንያቱም በውስጣቸው ፖለቲካ ተሸክመው የብሔር የቋንቋ ፖለቲካን ይዘው እስከ መገንጠል የሚለውን ተግባራዊ ለማድረግ የሚንቀሳቀሱ ፖለቲከኞች እንጂ የሃይማኖት ለዛም ጣንም የሌላቸው በጀርባቸው በርካታ ሴራን ይዘው የሚንቀሳቀሱ አካላት ስለሆኑ እነዚህ በቅኖና ቤተክርስቲያን ተይዘው ከማረጋቸው ተሽረው ወርደው እንደተራ ምእመን ተቆጥረው በነሳ ከተመለሱም ቤተክርስቲያኗ የመቀበል እድሉ አናሳ ነው አይደለም ከነማረጋቸው ይቀርና ስለዚህ ነገር ሊስተካከል በማሰብ ለመለው የፈነተ ዲሞክራሲ የሳተላይት ስርጭት ተከታታዮች በሙሉ ይደርስ ዘንድ ይህንን ቀኖና ዶግማ ስርዓት ትውፊት የቤተክርስቲያኗን ህግ የሚገልጽ በርካታ ሊቃውንት ለሲኖዶሱም ይጠቅማል ያሉትን በሚያውቁት አባቶች ባስረዷቸው ልክ መጻፍት በሚያዘው ልክ የዋጡትን ለእናንተ ለማድረስ ሞከረናል የዛሬውን ዝግጅት በዚህ ቋጭን Yeah.
ናት ያልተውሽም እማማይኒ ናት አድምጪኝ ድንገርሽ እኔ የምወድሽ እኔ የማፈቅርሽ ልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኝኛል ግን ይሁን ላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ብቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከተወለደ ተላልፎ በኔ ላይ ያረፈ በለም ለሙመስክሽ በደም የተጻፈ አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላትተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ አያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናት ያልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ አይኔ ያየው ቆሜ በህይወት ከምኖር ይሻለኛል ለኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልስስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ ባንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር የኔማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መች ይሽራል እልፍ አላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሞት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ።